ግንቦት 24 የሚከበር ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብጽ የወረደበት ዕለት። በሄሮድስ የንግስና ዘመን የዓለም ጌታ መድኃኔዓለም ክርስቶስ በቤተልሔም ተወልዶ በዚህም ጊዜ ሰብአ ሰገል ከምስራቅ ወደ ኢየሩሳሌም መጥተው እንዲህ ብለው ጠየቁም። ኮከብን በምስራቅ አይተን እንሰግድለት ዘንድ መተናልና የተወለደው የአይሁድ ንጉስ ወዴት ነው? ሄሮድስም ይህን ሲሰማ ደነገጠም። የካህናት አለቆችን ሰብስቦም ክርስቶስ በየት ይወለዳል ብሎ ጠየቃቸውም። በይሁዳ ክፍል በቤተልሔም ይወለዳል ሲሉ መለሱለት። ሄሮድስም ይህን በተረዳ ጊዜም ሰብአ ሰገልን አስጠርቶ ሄዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸውም። ወደ ቤተልሔምም በሄዱ ጊዜ ሕፃኑን ከእናቱ ማርያም ጋር አገኙት። ልብን የሚመረምር እግዚአብሔር በሄሮድስ ልብ ውስጥ የነበረውን ሐሳብ ያውቅ ነበርና ሰብአ ሰገልን ወደ ሄሮድስ እንዳይመለሱም በሕልም ገለጸላቸውም። በሌላ መንገድም ወደ አገራቸው ሄዱ። እነርሱም ከሄዱ በኋላም የእግዚአብሔር መልአክ ለዮሴፍ በሕልም ታይቶም ሄሮድስ ሕፃኑን ሊገድለው ይሻዋልና ተነስተህ ሕፃኑን እናቱንም ይዘህ ወደ ምድረ ግብጽ ሽሽ፣ እስክነግርህም ድረስ በዚያው ኑር አለውም። ይህም ሲሆን ኢየሱስ ክርስቶስ የሁለት ዓመት ሕፃን ነበር። ዮሴፍም እንደ ተባለው በሌሊት ተነስቶ ሕፃኑን እናቱን እመቤታችንን ቅድስት ድንግል ማርያምን ሰሎሜንም ይዞ ወደ ግብጽ ተሰደዱ። ጌታችንም ወደ ግብጽ መሄድ ስለ ሁለት ሥራዎች ነበረ። አንደኛው ሄሮድስ ጌታችንን ቢያገኘው ሊገድለው ስለማይችል ሌሎች ምታት ነው ብለው እንዳያስቡ፣ ሁለተኛው ደግሞ የግብጽ ሰዎች በመካከላቸው በመመላለሱ ምክንያትና ጸጋውን እንዲያገኙ ጣዖታትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይመጣል፣ የግብጽም የእጆቻቸው ሥራዎች በፊቱ ይዋረዳሉ ያለው የነቢዩ ኢሳይያስ ትንቢት ይፈጸም ዘንድ ነው። የክብር ባለቤት ጌታችንም በረቀቀ ጥበቡ ሸሸም። ከስደቱ በጉዟቸው ወቅት በመጀመሪያ ከአንድ አገር ደረሱም። ይኸውም በስጣ የሚባል አገር ነበረም። በዚህም አገር የሚኖሩ ሰዎች እንግዶችን ወይም ስደተኞችን አልተቀበሏቸውም ነበረም። እነርሱም በዚያ አገር የውሃ ጉድጓድ ቆፈሩም። ያቺም ውሃ መድኃኒት ፈዋሽ ሆነች። በዚያች አገር ለሚኖሩ ለዚያች አገር ሰዎች ግን ፈውስን የማትሰጥ መራራ ሆነች። ከዚያም በኋላ ጉዟቸውን ቀጥለው በበገም ጉዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱም። በደረሱም ጊዜም የክብር ባለቤት ጌታችንም ተረከዙን በአለት ላይ አደረገም። በተረከዙም አምሳል በአለቱ ላይ ተቀርጻ ቀረች። እስከ ዛሬም ያች ቦታ የጌታችን የተረከዝ ቅርጽ እየተባለች ትጠራለች። በዛም ሳሉ ጌታችን እመቤታችን ድንግል ማርያምን እንዲህ ሲል ተናገራት። እናቴ ሆይ በዚህች ቦታ ቤተ ክርስቲያን በስምሽ ይሰራ ዘንድ ወቂ፣ በውስጡም የተለያዩ ድንቅ ተአምራትን አደርጋለሁ፣ ስሙም ደብረ ምጥማቅ ይባላል አላት። ከዚህም በኋላ ፀሐይ መግቢያ ወደሚገኝ ባህር ሄዶ ያስቀንጥስንም በርሃ ዱርን ከሩቅ አዩም። ጌታም በላዩ ባረከም። እናቱንም እናቴ ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳትን ሆነው በገደልም ተጸምደው በመላእክት አምሳል መላእክትን ተመስለው ያገለግሉኛል አላት። ከዚህም በፀሐይ ሙጫ በኩል ወደሚገኝ ተራራ ሄዱም። ከዚያም በደረሱ ጊዜ ጌታችን ይህ ቦታ የሚያቃጥል በረሃ ነውና እንቀመጥ አለም። በተቀመጠም ጊዜ ጌታችን ዮሴፍን በትር አንስቶ ጥቃቅን ስብርባሪዎች አድርጎ ሰበራት። በዚያም ስብርባሪዎችን ተከላቸውም። በከበሩ እጆቹ ጉድጓድ ማሰም፣ መዓዛውም የሚጣፍጥ ውሃ ፈልቆ ፈሰሰም። ከዚያም ውሃ በመሃል እጁ እየወሰደ የተከላቸውን ስብርባሪዎች አጠጣቸውም። የተተከሉትም ወዲያውኑ በቀሉም፣ አድገውም ታላላቅ ዛፎች ሆኑም። ከእነርሱም የሚወጣው ሽታ ጣፋጭ ሽታ ሆነም። ጌታችንም ከሽቶች ሁሉ እጅግ የሚጣፍጥ ነው ሲል በለሳን ብሎ ጠራቸውም። ለእናቱም እናቴ ሆይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ ከዚህ ይኖራል። በአብ በወልድ መንፈስ ቅዱስ አምነውም የክርስትና ጥምቀት ለሚጠመቁ ሰዎች ቅባት ከዚህ ይኖራል። በአብ በወልድ መንፈስ ቅዱስ አምነውም የክርስትና ጥምቀት ለሚጠመቁ ሰዎች ቅባት ከዚህ ይገኛል አላት። የዚያም ቦታ ስም መጠሪያ ሆነም። ከዚያም ብህንሳ ወደሚባል አገር ደረሱም። በመቀጠልም ትርጓሚው ቤተ ኢየሱስ የሆነ በኢየሱስ ወደሚባል ቦታ በደረሱ ጊዜም ጌታችን ኢየሱስ ክርስቶስ በሽታውን ደዌውን ሁሉ የሚፈውስ የጉድጓድ ውሃ አፈለቀም። ሁለተኛው በዚያው አገር ምልክትን የሚሰጥ አንድ የጉድጓድ ውሃ አደረገም። ይኸውም ከቀኑ ኩሌታ በማዕጥንትና በጸሎት ጊዜ ለእግዚአብሔር በዛች የውሃ ጉድጓድ ዕጣንን ሲያሳርጉ የከበረ የወንጌል ንባብም ሲፈጸም በዚያች ጉድጓድ ውስጥ ያለ ውሃ ወደ ላይ ይወጣና ጉድጓድ አፍ ላይ ይደርሳል። ከእርሱም ይባረካሉ። ከተባረኩም በኋላ ውሃው ቀድሞ ወደ ነበረበት ቦታ ይመለሳል። ውሃው ከነበረበት እስከ ደረሰበት ይሰፍሩታል። ሲሰፍሩትም 20 ክንድ ከሆነ በግብጽ የጥጋብ የደስታ ዘመን ይሆናል። 17 ክንድ ከሆነ ግን በግብጽ አገር ታላቅ ረሃብ እንደሚሆን ምልክትን ሰጣቸውም። በዚያም አፍሎን ከሚባል ሰው ዘንድ ተቀመጡም። ለጌታችንም በዚያ የሚገኙ የእሽ እንጨት ዛፎች ሰገዱለት። እስከ ዛሬም እነዚህ ዛፎች እንደ ሰገዱ ይገኛሉ። ከዚያም ወደ ደብረ ቁስቋም ሄደው በውስጧ 6 ወር ተቀመጡ። በዚያም በሽታን ሁሉ የሚያድን የጉድጓድ ውሃ አደረገም። ጌታችንም የፈቀደውን የ3 ዓመት ከ6 ወር ቆይታ በፈጸመ ጊዜም ከእግዚአብሔር የተላከ መልአክ በግብጽ አገር ለዮሴፍ በሕልም ታይቶም የሕፃኑን ነፍስ የሚሹ ሞተዋልና ተነስተ ሕፃኑንና እናቱን ይዘ ወደ እስራኤል አገር ተመለስ አለው። ጌታችንም ተመለሰም። በመመለሱም ልጄን ከግብጽ ጠራሁት ያለው የነቢዩ ትንቢት ተፈጸመም።